ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 12 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። ያባና ጸረ ጭቆና ትግሉ በሚል ርዕስ የቀረበ ነው። ከዚያም ለሆዳም እህሉን ለነገረኛ ነገሩን ቢተውለት እንደሚተው ሊገል የመጣን ጠራት ቢለምኑት አይመለስም በሚል ርዕስ የቀረበ ጽሑፍ እናሰማለን። በመጨረሻም ከስድስት ዓመታት በፊት በፍኖተ ዲሞክራሲ ተላልፎ የነበረውን አይናፋር ግንባር በሚል ርዕስ የቀረበውን ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
እሁድ ጥቅምት 11 ቀን በራያ አላማጣ ከተማ ለተቃውሞ ወደ አደባባይ የወጡ ዜጎች የማንነት ጥያቄያቸውን ሊከበር ድምጻቸውን ያሰሙ ከመሆናቸው በላይ በአፍ መፍቻ ቋንቋቸው የመማርና የመስራት መብታቸው እንዲረጋገጥና የራያ ልዩ ዞን እንዲቋቋም ጠይቀዋል። ሰልፉን ለመበተን በቦታው የተሰማራው የትግራይ ልዩ ኃይል በከፈተው የሩምታ ተኩስ ከሰባት ያላነሱ ሰዎች መግደሉንና ከ20 በላይ ማቁሰሉን ከቦታው የሚደርሱ መረጃዎች ይጠቁማሉ። እሁድ ከተገደሉት መካከል የሁለቱ የቀብር ስነ ስርዓት በተፈጸመበት ወቅት ከፍተኛ የተቃውሞ እንቅስቃሴ የተደረገ መሆኑም ታውቋል። ወደ ቦታው የገባው የመከላከያ ኃይልና የአካባቢው ሽማግሌዎች ሁኔታውን ለማረጋጋት ጥረት እያደረጉ ቢሆንም ውጥረቱ አሁንም ቀጥሎ የዋለ መሆኑ ይነገራል። ከአላማጣ ወደ አዲስ አበባ የሚወስደው መንገድ ለትራፊክ ዝግ ሆኖ መቆየቱም ታውቋል። በርካታ ዜጎች ድርጊቱን አውግዘው አጥፊዎች ለፍርድ እንዲቀርቡ ጠይቀዋል። በሌላ በኩል የትግራይ ክልል አስተዳደር በሰጠው መግለጫ እጃቸው አለበት ያላቸውን አካላት ያወገዘ ሲሆን አረና የተባለው ድርጅትም የቀድሞውን በአዴን የአሁኑን አዴፓን ለድርጊቱ ተጠያቂ አድርጓል። በሌላ ዜና ለረጅም ዓመታት የሰመጡ የደህንነት መስሪያ ቤት ኃላፊ ሆኖ ሲሰራ የነበረውና በርካታ ዜጎችን መግደሉና በእስር በማስተቀየትና አካለ ስንኩል በማድረግ የሚታወቀው ጌታቸው አሰፋ የትግራይ ክልል የጸጥታ አማካሪ ሆኖ መሾሙ ታውቋል። በተያያዘ ዜና በአሜሪካው ኮንግረስ የኮሎራዶ ግዛት የስድስተኛው ወረዳ ህዝብ ተወካይ የሆኑት ማይክ ኮፍማን ለትራምፕ አስተዳደር የውጭ ጉዳይና የገንዘብ መስሪያ ቤቶች በዛሬው ቀን በጻፉት ደብዳቤ ጌታቸው አሰፋና ተባባሪዎቹ ላይ የትራምፕ አስተዳደር የማግኒቲስክ ህግን ተፈጻሚ እንዲያደርግባቸው ጠይቀዋል። ይህ ህግ ተፈጻሚ ከሆነ ግለሰቡና ተባባሪዎቹ የጉዞ ማዕቀብ የሚደረግባቸው ሲሆን ንብረታቸውም እንዳይንቀሳቀስና በህግ እንዲከበር ይደረጋል ተብሏል። ከጥቂት ጊዜ በፊት በቡራዩ ከተማ የአካል ጉዳተኛ ሆነው ንብረታቸው ተዘርፎና ተፈናቅለው ከነበሩ ዜጎች መካከል የተወሰኑት ወደ ቀያቸው መመለሳቸው የተነገረ ቢሆንም አሁንም ቤት ንብረታቸውን ትተው ከአካባቢው እየወጡ መሆናቸው ታውቋል። እነዚህ ዜጎች ቤታቸውን ጥለው ለመሄድ ያስገደዳቸው ቀደም ብሎ ከቤታቸው ያፈናቀሏቸውና ንብረታቸውን በመዝረፍ ላይ ተባባሪ የነበሩ የፖሊስ አባላት አሁንም በስልጣን ላይ መሆናቸውን በማወቃቸውና ወደፊት ተመሳሳይ በደል ይደርስብናል ብለው በመፍራታቸው ነው ተብሏል። እስካሁን በደል የፈጸሙ የፖሊስና የጸጥታ አባላት ለፍርድ አለመቅረባቸውን የሚገልጹ ዜጎች አሁንም ተመሳሳይ ድርጊት ሊፈጸም ይችላል የሚል አስተያየት ይሰጣሉ። በተያያዘ ዜና በሀገር ውስጥ ያለው የተፈናቃዮች ቁጥር 2.8 ሚሊዮን መድረሱን፣ ይህም በዓለም ካለው የሀገር ውስጥ ተፈናቃዮች ቁጥር በአንደኛነት ደረጃ እንደያዘ ተነገረ። በዚህ ጉዳይ ሰፋ ያለ ምክክር እያደረገ የሚገኘው የኢትዮጵያ የሕግ ባለሙያዎች ማህበር ችግሩን ለመቅረፍ አገዛዙ አፋጣኝ መፍትሄ መውሰድ ይኖርበታል ብሏል። በዜጎች ላይ የህይወት መጥፋት፣ የአካል ጉዳትና የንብረት ውድመት ሲደርስ መመሪያ አላገኘውም ወይም ጉዳዩ አይመለከተኝም በማለት ሁኔታውን በቸልታ የሚመለከት የፖሊስ አባል ወይም ተቋም መኖር የለበትም በማለት መልእክት አስተላልፈዋል። በሀገራችን ምንም የውጭ ምንዛሪ ገንዘብ የለም ባዩ አዲሱ ሹም የሀገርን ገንዘብ በማባከን ላይ ነው ተባለ። ለኢትዮጵያ ሰላምና ዲሞክራሲ በጎ አስተዋጽኦ ከማድረግ ይልቅ ሽብርና ግድያ የሚያፋፉ የጥላቻ ቡድኖችና አባላት የሌሏቸው ድርጅት ነን ባዮችን ጋብዞ ሲያንደላቅቅ እስካሁን ወደ 40 ሚሊዮን ብር ኪሳራ በሀገር ላይ ደርሷል ያሉ ክፍሎች ሹሞቹ አገዛዛቸውን ለማሻሻል ከወያኔ ባልተናነሰ የአሜሪካን የኬ ስትሪት ደላሎችን ሎቢስቶችን የቀጠሩ ሲሆን በእንግሊዝ ደግሞ ከቀድሞ ጠቅላይ ሚኒስትር ቶኒ ብሌር ኩባንያ ጋርም ሊኮናተሩ ንግግር ጀምረዋል ተብሏል። ለእነዚህ ደላሎች የሚከፈለው ገንዘብ ብዙ መቶ ሚሊዮን ዶላር መሆኑን የሚታወቅ ነው። ከዚህ በተጨማሪ የአዲሱን ሹም ተክለ ሰውነት የሚያስተጋባ ፊልም ለመስራት እቅድ መያዙም ተገልጿል። በዚህም በዚያም ብዙ መቶ ሚሊዮን ዶላር እየወጣ ባለበት ዜጎችን ተጨማሪ መዋጮ አምጡ ብሎ መጠየቁ አግባብ እንደሌለው ታዛቢዎች አሳስበዋል። ከቤንሻንጉል ህዝቦች ነጻነት ንቅናቄ በሂነን አፈንግጧል የተባሉ 25 የአመራርና ሌሎች አባላትን በቁጥጥር ስር ያደረገ መሆኑን የአካባቢው የፖሊስ ተቋም አስታውቋል። በሂነን በአሶሳ አካባቢ እንቅስቃሴ በማድረግ ከፍተኛ ችግር ሲፈጥር የቆየ መሆኑ ሲነገር የቆየ ሲሆን በቅርቡ የድርጅቱ አባላት የሆኑ 55 ሰዎች መያዛቸውና ሌሎች ወደ ሱዳን ማቅናታቸው ቀደም ብሎ መዘገቡ ይታወሳል። ህዝባዊ ትግሉ የተፋፋመ በሄደበት ወቅት በወያኔ አገዛዝ እየደረሰ ያለውን ግፍና በደል በኦሎምፒክ መድረክ ላይ ያጋለጠው አትሌት ፈይሳ ሌሊሳ ወደ አገሩ ተመልሷል። አትሌት ፈይሳን በርካታ ሰዎች የተቀበሉት ሲሆን በኢትዮጵያ ሰንደቅ ዓላማ ጥለት የተጠለፈ ልብስ በመልበስ ደማቅ አቀባበል ካደረጉለት መካከል አትሌት ደራርቱ ቱሉ አንዷ ነበረች። አፈርና ምርትን በሚጎዳ ማዳበሪያ መጠቀም መስፋፋቱና ትርፉን በአብላጫው ወያኔ እጅ ሲገባ የቆየ መሆኑና የአካባቢው ደህንነት እየተበላሸ መሆኑ እየታወቀ ዘረመል በቆሎ ዘር በኢትዮጵያ ተዘርቶ ሙከራ ይደረግ ዘንድ አዲሱ ሹም ፈቅዶ መጀመሩ ተገልጿል። በዓለም አቀፍ ደረጃ እነዚህ አይነት ዘሮችን መትከልና ማምረት ጎጂ ነው ተብሎ መወገዙ የሚታወቅ ሲሆን ምዕራባውያን በአፍሪካ ሊያስፋፉ የሚፈልጉት ይህ እርሻ በኢትዮጵያ መግባቱ ሀገርና ሕዝብን የሚጎዳ መሆኑን ታዛቢዎች እያጋለጡ ናቸው። አዲሱ ሹም ወደ አውሮፓ በመጓዝ ገንዘብ አጥፍቶ ገንዘብ ሊለምን ያቀደውን ኢትዮጵያውያን በተቃውሞ ሰልፍ ያደናቅፉታል በመባሉ ከአዲስ አበባ ካፈሳቸው ወደ 3000 የሚጠጉ ወጣቶች ወደ 1000 የሚሆኑትን ፈቶ ሊያደናግር መጣሩ ተጋልጧል። የተወሰኑትን ብቻ ሳይሆን በቅድሚያ ሁሉንም መፍታት፣ ቀጥሎም ይቅርታ መጠየቅ፣ እንዲሁም በግድያ የሚጠየቁትን ነፍሰ ገዳዮች ማሰር የሚገባው አዲሱ ሹም በጫቃሚ ፖሊሶቹና ተከታዮቹ አማካኝነት ሀገር ወዳድ ወጣቶችን ከጫት ቤትና ከሽሻ ቤት የታፈሱ ዱርዮች ብሎ መያዝ በለፉ የሚያስወቅሰው መሆኑን ተሰምሮበታል። በፍራንክፈርትና ሌሎች ቦታዎች የመንጋን ሽፍንፍን አፍርሰው ዜጎች የተቃውሞ ሰልፍ እንዲያደርጉ የቡራዩ፣ የጌዲዮ፣ የወለጋ፣ የቤንሻንጉል ንጹሃን ሰማዕታት ደም ይጠራቸዋል ያሉ ክፍሎች ማደናገሩ ማክተም ያለበት መሆኑን ጠቅሰዋል። ኢትዮጵያዊነትን ከፍ የሚያደርግ ወንጀለኞችና ጠባቦችን የሚያወግዝ የተቃውሞ ሰልፍ በሀገር ውስጥም በውጭም መስፋፋት አለበት ተብሏል።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበት 46ኛ ዓመት ክብረ በዓል ህዳር 8 ቀን 2011 ዓመተ ምህረት ወይም ኖቬምበር 17 2018 ዋሽንግተን ዲሲ ከበራል። በየዓመቱ የድርጅቱን የመስረታ በዓል የምናከብረው ለሀገራችን አንድነትና ሉዓላዊነት እንዲሁም ለህዝብ መብትና ጥቅም መረጋገጥ ወድ ህይወታቸውን የከፈሉትን ሰማዕታት ለማስታወስና ለትግሉ ያለንን ቆራጥነት ለመግለጽ ነው። በበዓሉ ላይ የተለያዩ ዝግጅቶች እንደሚኖሩ እየገለጽ በቦታው ተገኝታችሁ የደስታችን ተካፋይ እንድትሆኑ በማክበር እናሳስባለን። አስታውሱ ኖቬምበር 17 ቀን 2018 ቅዳሜ ከ6 PM ጀምሮ ቀጠሯችሁ በ721 ስላይጎ አቬኒው ሲልቨር ስፕሪንግ ሜሪላንድ ይሆን። የዲሲና የአካባቢው የኢሃፓ ኮሚቴ
ዜናው በዚያ በቃ።
ያፓና ጸረጭቆና ትግሉ የለመድነው ቢሆንም በያፓ ላይ ያለፉትም ሆነ ያለው አገዛዝ ያላሰማው ክስና ያልሰነዘረው ጸያፍ ወንጀላ የለም። ዝናብ አስቆሙ ተብለናል። የሲአይኤና የአረብ ቅጥረኛም ተብሏል። በዘመነ ወያኔ ደግሞ ጸረ አማራ ሊሉን ይቃጣሉ። የግንጠላ ኃይሎችም ዘፍነውብናል፣ ወቅተውናል፣ ጨፍላቂ ኃይል ነው ያሉንም አሉ። በቅርቡ ድርጅቱ እንደማንም ድርጅት የራሱን የስህተት ድርሻ ማስተናገድ ቢገደድም ጠላቶች የደረደሩበት ክስ ሁሉ ግን አይናውጣ ውሸት መሆኑን ስናስረዳም ቆይተናል። ለሁሉም የጎረበጥናቸው ኢትዮጵያን በማስቀደማችንና የኢትዮጵያ አንድነት ይከበር በማለታችን መሆኑ ግልጽ ነው። ጭቆና ያክትም በማለታችንና በመታገላችን ዛሬ እንደገና ወደዚህ ጉዳይ የምንመለሰው ጣላቶችና ከሃዲዎች የሚቀባጥሩት አሳስቦን ሳይሆን ዛሬም ያዝናቸውን አቋሞች ኢትዮጵያዊነት ለማስረገጥና ጫና ለመስጠት ነው። ራያ ህዝብ ላይ ጭቆናው ያብቃ፣ ማንነቱ ይከበር፣ መተማ ሳይቀር መሬታችን ነው ማለት ወንጀል ነው የምንለው፣ በአፋር ህዝብና መብት ላይ የሚደርሰው በደል ይቆም ስንል አዲስ አበባ የኢትዮጵያውያን ከተማ እንጂ የፊንፊኔ ልቦለድ አቀንቃኞች የግል ንብረት አይደለችም፣ የሻቢያና የአረቦች ጉዳይ መቆሚያ ይበጅለት ስንል ማንንም በመጥላት ወይ ነጥሎ ለማጥቃት ሳይሆን ከኢትዮጵያ ጥቅም አንጻር የሚጎዱ እርምጃዎችን ጎጂ ብሎ ጠቁሞ ለመታገልና ለማስወገድ በሚል ነው። ያዲሱን ሹም አስገዛዝ የምንቀወመው ህዝብ የሚፈልገውን የሽግግር ሂደት ተጻሮ የመጣ የአሜሪካ ማዘንጊያ አፉን ሞልቶ ኢሃዴግን አድሰን እናስቀጥላለን ያለን ወያኔን ከፍጹም ድቀት ያዳነ ህዝባችንን ለነፍሰ ገዳይ ጠባቦች አጋልጦ የሰጠና እየሰጠ ያለም በመሆኑ ነው። ጨፍላቂ ነው ኢሃፓ ያለውን ጉድ የምንቀወመው ያሶሳ በደኖ ፍጅት ሾፋሪ ከመሆኑ ባሻገር ከሌላው ኢትዮጵያዊ ጋር ያለን ዝምድና ባዳም ልጅነት ብቻ ነው ያለውን ዛሬም ያልቀየረ መሪ ሳይሆን ታሳሪ ሊሆን የሚገባው የቀይ ሽብር ወንጀለኛ የነበረን በመሆኑ ነው። ኢሃፓ ካጤው ጊዜ ጀምሮ ለህዝብ እኩልነትና ዴሞክራሲ መብት ሲታገል ዛሬ የኦሮሞ ህዝብ መሪ ነን ብለው ራሳቸውን የሾሙት ከደርግም ተወያኔም ሰምረውና ተቃቅፈው የግፍና ጭቆና አካልና አጋር ሆነው መገኘታቸውንም አንረሳም። ጸያፍ ልፈፋ እያደረጉብን ያሉትም ካዲዎች እንዲሁ ቢያገላብጡት ማፈሪያ የሆነውን የክህደት ሚናቸውን ሊደብቁ አይችሉም ብለናል። ችግሩ ቂም አይደለም። ቂማችን ያለና መንግስቱን ወደ ሀገር ማምጣትን ወንጀለኞችን ማቀፍን ከቶም የማይጠቀልል ቢሆንም እንብታችን የሚወሰደው እርምጃ ኢትዮጵያን የሚጎዳ ሆኖ በማግኘታችን ነው። ሳይውል ሳድርም ይህ ታይቷል። ወያኔ የሴራው አካል መሆኑንና ሸሽቶ መቀሌ ተወሸቀ የተባለው መደለያ መሆኑን አጋልጠናል። ለሽሞቹ ለህዝብና ለሀገር የሚበጀው መፍትሄ ምን እንደሆነ ብንጠቁምም ከነሱ የግል ስልጣን ፍላጎት ጋር ላይስማማ መቻሉንም ግልጽ አድርገንላቸዋል። አልተቀበሉም። ከኢሃፓ የተፈለገው መርህና ቃል ኪዳኑን አፍርሶ የሽሞቹ ጭፍን መንጋ እንዲሆን ነበር። ይህን ውርደት ድርጅቱ ሊቀበል ጫንቃ ቢኖረው ኖሮ ትግልም ባልጀመረ ነበር። ድርጅቱን መራን መሰረትን የሚሉ ከንቶች ግን ጭፍን ውሸታቸውን ደርቀው በማቅረብ ያው ህዝብ እንደታዘባቸው በወያኔና ጭፍሮቹ እየተጋለቡ ናቸው። ሹሙና ወዳጆቹ የሜንጫና መንጋና መሰል ወንጀለኞችንም ጋብዘው ሲያስተናግዱና ውጤቱም ወደ ቡራዩ እንደሚያመራ ለመናገር ነብይነትን አልጠየቀንም። አላማረንም ያልነው ገና ነገር አለሙ በዋሽንግተን ዲሲ በሴራ መልክ ሲሸረብ ሲጎነጎን ነው። የታቀደው ትግላችንን ይጎዳል ያልነው ከያኔው ነው። ይዘቱ የሚያምር ባለመሆኑ የህዝብ ወዳጆች አማራጭ ባለመሆኑ የወያኔ ኢህአዴግ መገናኛ ብዙሃን ነጋጠባ ሲዋሹና ሲቆማተሩ እየታዘብን መሆኑን መጥቀስ ይበቃል። ቀኑን ይጎትቱብን እንደሆነ እንጂ ኢትዮጵያና ኢትዮጵያዊነት አይለውና ገነው እንደሚመጡ ጥርጥር የለንም። ለዚህም ነው የምንታገለውና ህዝብም ጸንቶ እንዲታገል የምንጠራው። በተወሰኑ አመታት ኢትዮጵያ ተፈርሳለች ብለው ኮከብ የሚቆጥሩት ስራ ፈቶች ባዳንና ጠባብ ጸረ ኢትዮጵያዎች ብቻ ናቸው። ኢሃፓን የሚከሱትና የሚወነጅሉት ክፍሎች ከሀቅ ጋር መጣላታቸውን ለማየት ችሎታውም ትዕግስቱም ያላቸው አይመስልም። ከአመታት በፊት ወያኔና ገንጣዮችን ሲቃወም ሲታገል የነበረውን ብቸኛ ኃይል የተገንጣዮች አጋር ነበር ብሎ ሊወቀስ አይችልም። በጎንደር፣ ትግራይ፣ ጎጃም፣ ሸዋ፣ በመላ ኢትዮጵያ በከተማም በገጠርም መስዋዕት የሆነን ህብረ ብሔራዊ ድርጅት ጸረ ትግሬ፣ ጸረ አማራ ወይም ጸረ ኦሮሞ ብሎ ለመፈረጅ መነሳት ወንጀል ነው። ጭቆና ይወገድ በሚል ታግለናል። የህዝብ መብት ይከበር፣ ዴሞክራሲ ይስፈን ነበር መፈክራችን። የኢትዮጵያ አንድነት ጠበቆች በመሆናችንም ለገንጣዮችና ጠባቦች ትናንትም ዛሬም አላመቸንም። የጠባቦችን አቋም ስንቃወምና ስንታገል በአንጻሩ በማንም ህዝብ ላይ የደረሰውንና የሚደርሰውን በደል ተቃውመናል። ይህን ተቃውመው የሚታገሉትንም ደግፈናል። የህዝብ ፍትሃዊ ትግልና የጠባቦች የግንጠላ ዓላማና ጸረ ህዝብ ወንጀል የተለያዩ ናቸው። ስለዚህ ዛሬም ወያኔን ከመላው የትግራይ ህዝብ ጋር፣ የሜንጫና የጥላቻ አራማጆችን ከመላው የኦሮሞ ህዝብ ጋር አንድ አድርጎ መውሰድና መፈረጅ ስህተት ነው። ያገዛዞቹ ባለስልጣኖችና መገናኛ ብዙሃን አይታክቴ የውሸት ድር ፈታዮች መሆናቸውን ዛሬም እየታዘብን ነው። ህዝባዊ መንግስት፣ ፍትህ፣ የህግ የበላይነት፣ ሁሉም የፖለቲካ እስረኞች ይፈቱ፣ ወንጀለኞች ይቀጡ፣ የሽግግር ሂደት እውን ይሁን የሙስና አጽዮችና ቴጊዎች ተይዘው ንብረታቸው ይመለስ ወዘተ ጥያቄዎቻችን ኢህአዴግ ወያኔ የሚባሉ ጉዶች እስካሉ ድረስ የሚሳካ አይደለም። በለስ የቀናቸው መስሏቸው የሚውገረገሩብን ሹሞች ነግ እጣ ክፍላቸው ምን እንደሚሆን ቀደም አይተናልና አሁንም መደገሙ አይቀርም። በስህተታቸው ስግብግብነታቸውና አብሪታቸው አገራችንን ለከፍተኛ ጥቃት አሳልፈው እንዳይሰጡ መታገል ግን ግዳጃችን ነው እንላለን። ይህን ስንል በመባጀታችን የኢትዮጵያ ጠላቶችና ባንዳዎች ሁሉ አይወዱንም። ይህ በመሆኑም ደስተኞች ነን። ማፈሪያ መሆን አልከጀለንምና ባንዳነት ቢጠጋን ቅንጣትም አልፈቀድንምና ዛሬም የያዝነው ክቡር ዓላማ ሰንደቅ የኢትዮጵያ ነው። የህዝብን መብት ለመጣ ባለነፍት ሽጠን ፍርፋሪ ሹመትን ተቀብለን የቆሸሸ ታሪክ ባለቤት ሆነን አናውቅም። ይህን ብንልም አሰዳቢና ሆዳም ፍጥረቶች ከድርጅቱ ውስጥ ብቅ አላሉም ለማለት ሳይሆን ቢፍጨረጨሩም ድርጅቱ አቋሙን ሊያስቀይሩት አልቻሉም ለማለት ነው። መለስን ይቅርታ ጠይቀን አባሎቻችንን ግን አሳስረን ከገዛ አገራችን ውጡም ተብለን አልተሰናበትንም። ዚያድ ባሬም ሆነ ሌሎች አቋማቸውን እንድንደግፍና እንደሚረዱን ቃል ሲገቡ አገራችንን ዛሬ በስፋት እንደምናየው ክደን ለውሱን ጥቅም አልተሸነፍንም። እየተስተዋለ ማለት በየጊዜው የምንገደደው ለዚህ ነው። ኢትዮጵያና ኢትዮጵያዊነትን ታሪካዊ ሰንደቅ ዓላማችንን የሚወድና የሚያስቀድም ሁሉ የኢትዮጵያ ጠላቶች ውጉዝ ከማሪዮስ የሚሉት ነው። ኢህአፓ ይህን ጥቃት ለምዶታል። ሌሎችም ጥቃቱን ንቀው ኢትዮጵያዊ ትግላቸውን እንዲያጠናክሩ አሁንም ጥሪ ማድረጋችን አልቀረም። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ከያፓ ዙሪያ እንሰባሰብ። ድል ለኢትዮጵያና ኢትዮጵያዊነት።
የኪራይ ዶክተሮች ዘመን ነው ዘመነ ብሳና የሚከራይ ዶክተር ልክ እንደ መኪና
እዲያ
የሰው ስም አልብሶ ውሻ አዝሎ አሻጋሪ ምን አይነት ግዜ ነው ግዜ አሳፋሪ ከአስር አመት በፊት የነከሰኝ ውሻ ንስሐ ሳይገባ ለጣለው ጠባሳ ለክህደቱ መርሻ ሁለት ምርኩዝ ይዞ ዶክተር ተከራይቶ ገብቷል መናገሻ ያኔ እኩል ሌሊት ያመለጠኝ ጠፎ ገባ ወለ ሸገር ፈጣሪውን ክዶ አዲስ ጌታ አግኝቶ ሆኖም ቦቢ ቁስል ስላለበት ከመቀመጫው ላይ አይስም አስነጥ እንደ ልቡም አይጮም እንዳሻው አይዋርቅ ወጥቶ በአደባባይ እኮ መቼም በበላበት አይደል ውሻው ብሎ አዳሪ ጭራውን ቆልፎ አንገድ ደፍቶ ነዋሪ የድመትን ያህል ስለሌለው ድፍረት በሾከና ሊያድር ታስሮ በሰንሰለት ከነማናንሼ በተባለው ጉዞ በዶክተሩ ታዝሎ ሁለት ምርኩስ ይዞ ይሉንታ ማውቀው ሀፍረት አልባ ውሻ ሙሉ ጌታ አግኝቶ ተደመርኩኝ አረ ገባ መናገሻ ምን አይነት ድምር ነው ግራ የተጋባ ፍየልን ከነብር አይጥን ከድመት ደስኩሮ የሚያጋባ የምንጫው ባላባት የቁንጭራው ጌቶች የገጀራው አዛዥ አንጃና በታኞች አመጣም ካኝና የክራይ ዶክተሮች ዘመና ጨላሚ ዘረኛ አውሬዎች በተራ ከሚቀመጡባት ቦሌ አየር ማረፊያ ከምታብረው ወንበር የዛሬ 10 አመት የነከሰኝ ውሻ አየው በሙሉ አይኔ ተደመርኩኝ ብሎ ቁጭ ብሎ ሲናገር ምን አይነት ዘመን ነው ዘመነ ብሳና የሚከራይ ዶክተር ልክ እንደ መኪና የሰው ስም አልብሶ ውሻ አዝሎ አሻጋሪ ምን አይነት ግዜ ነው የግዜ አሳፋሪ የኪራይ ዶክተሮች
ለሆዳም እህሩን ለነገረኛ ነገሩን ቢተውለት እንደሚተው ሊገል የመጣን ጠላት ቢለምኑት አይመለስም። አዎ መፍትሄው ተዘጋጅቶ መጠበቅ ብቻ ነው። ራሱን ያልጠበቀ አይን እንባ አያጸዳውም። ህዝብ ለውጥ ፈልጋለው ሲል ጃኬት እንደ መለዋወጥ ያለ አድርገው አይተውት ነው መሰል አዲሱ ሹምና ጫፋሪዎቹ ደቡብ ሲሄዱ የደቡብ ህዝብ ነው ያሉትን ኮት፣ ምዕራብ ሲሄዱ የኦሮሞ ነው ያሉትን ኮት፣ ሰሜን ሲሄዱ የአማራ ነው ያሉትን ጃኖ ለብሰው የመለዋወጥን ባህሪ ሊያሳዩ ጥረዋል። እነዚህ ሰዎች ኢትዮጵያዊነት ምን ማለት እንደሆነ ይገባቸው አይደሉም። መለስ ዜናዊ ኢትዮጵያን ለማጥፋት ያቀደበትን መላ ይዘው ቀርተዋል። ቢኖር ኖሮ እሱ ራሱ ስላልሰራው ፖሊሲው ለመናገር በማይደፍርበት ሁኔታ ላይ የሚሆን ሲሆን ያልገባቸው በቀመዝምሮች ባልገባቸው ጉዳይ ገብተው ሲደናበሩ ላይ ያቸው የሚያስገርሙ ናቸው። ለመሆኑ ዘረኝነት በምን መልኩ ነው ማስተካከያ የሚደረግለት? እንደዚህ አይነቱ ድርጊት ዘረኞችን ለማስደሰት የሚደረግ እንጂ የኢትዮጵያን ህዝብ አንድነት ለመጠበቅ የሚችል አይደለም። ለዘመናት የአብሮ መኖር ውጤት የሆነው ነጭ ልብስ ለመተካት የተሞከረበት በወያኔ ኢህአዴግ የተፈበረከ እንጂ ባህላዊነት የለውም። ሀቁ ከተገለጠ አብዛኛው ህዝብ በተለይ አርሶ አደሩ ልብሱ ኮት አይደለም፣ የአማራውም ሆነ የኦሮሞው ገበሬ ገፋቢል ካኪ ሱሪ በኩታ ወይም ቁምጣ በጋቢ ነው ልብሱ። በባላት የሚጠቀመው ነጭ ልብስ ነው። ነጭ ልብስ ማለት በተነፋነፍ ሱሪና በእጅ ጠባብ ላይ ጣል በሚደረግ ነጠላ መዋብ ማለት ነው። ከዚህ በተረፈ መደበኛው ባህል ከቆዳ በተገኙ አልባሳትና በአሽንክታብ ጌጦች ራስን ማስዋብ ነው። ዘመናዊው አለባበስ ሲታወቅ ደግሞ የሱፍ ኮትና ቦላሌ ሱሪ፣ የካኪ ሶሪያን ሱሪና ኮት በአማራጭነት የቀረቡበት ነው። የኢትዮጵያ ህዝብ ክርስትናም ሆነ እስልምና ነጭ መልበስን የሚፈቅድ በመሆኑ የአለባበስ ባህሉ በአብዛኞቹ ማህበረሰቦች ማለትም በአማራው፣ በኦሮሞ፣ በጉራጌው፣ በወላይታው፣ በዶርዜ ውስጥ ነጭ ልብስም ሆነ ጋቢና ነጠላ እንደዚሁም ጃኖ የተለመደ ባህላዊ አለባበስ ነው። ይህ በወያኔና በኦነግ የዘር ፖለቲካ የተቃኘ የባህል አለባበስ ለውጥ እያንዳንዱን ማህበረሰብ በተናጠል የሚያሳይ እንጂ ኢትዮጵያዊነትን የሚተካ ወይም የሚወክል አይደለም። ምክንያቱም የሀገር ልብሱ የቆየ ባህላዊ አንድነትን የሚገልጽ ነውና፣ ምክንያቱም ሸማውን የሚሸምነው የጋሞ ህዝብ የሚለብሰው ግን ቢያንስ 4-5 ትላልቅ ቁጥር ያላቸው ማህበረሰቦች በመሆናቸው የተቀናጀ አሰራርን የተከተሉ መሆናቸው ይታያል። ይህ አለባበስ ከሃይማኖት መግለጫነት አልፎ በዓለማዊ ህይወትም ውስጥ የባላት ማድመቂያ ሆኖ በመስቀል በዓል፣ በዘመን መለወጫ በዓል ላይ የሚታይ ነው። ሌላ አዲስ ባህል የሚፈጠረው ለኢትዮጵያዊነት ሳይሆን ለወያኔ የክልል መታወቂያነት መሆኑ መታወቅ አለበት። ወያኔ ኢህአዴግ የማህበረሰቦችን መነጣጠል የሚፈልገው በመሆኑ ለሀገር ልብስም ሆነ ለሰንደቅ ዓላማ ደንታ የሌለው መሆኑን አሳይቷል። ስለዚህም የመለያያ ምልክቶች አድርጎ ቢጠቀም አዲስ ነገር አይደለም። ይህን አይነቱን የወያኔ ኢትዮጵያን የማፈራረስ እቅድ በኦነግ እየታገዘና በሆዳም ኢትዮጵያውያን እየተደገፈ በገሃድ በማውጣት ጊዜውን እያፋጠነው ያለው አዲሱ ሹም አብይ አህመድ በለውጥና በመደመር ስም ህዝብን ማዋዛት በመቻሉ አሮጌው ወያኔ በአዲሱ ደቀ መዝሙሩ የወያኔ ካድሬ ተተክቶ ኢትዮጵያን እያጭበረበረ እንዲያፈርስ እድል ተሰጥቶታል። ለነገሩ የኢትዮጵያን ህዝብ የማታለያ የፈጠራ ስራ ቢገዛው ኖሮ የሰይጣኑ ምልክት የአንድነት አርማ ነው እያሉ ሲሉት በተታለለ ነበር። ወያኔ ኢትዮጵያን በስውር ማስጠላት አላማው በመሆኑ ማህበረሰቦች በየክልል አርማቸው እንዲወሰኑና በሰይጣን ምልክቱ ምክንያት እንዲጠሉት ለማድረግ እየሰራው ነው። የኢትዮጵያ ወጣት ከመጀመሪያው ጀምሮ በመቃወም ቢንገላታም ለወያኔ ተንኮል አልተበገረም። እስካሁንም የኢትዮጵያ ጠላቶችን ተቋቁሞ ያለው ወጣት በተለያየ ክስ ወደ ዘጠያ ሲወረወር እንደኖረ ይታወቃል። አብይ አህመድ ከዚህ የተለየ ተልእኮ እንደሌለው እያስመሰከረም ነው። ሊገል የመጣን ቢለማመጡት አይለቅም እንደተባለው ያን ሁሉ የወጣት ድጋፍ አፈር አስገብቶ የአዲስ አበባን ወጣት አስሮ አሰቃይቷል። አብይ ለማጭበርበር እችላለሁ ብሎ የሚያደርገው እንጂ ነገሩ ወንዝ ይሻገራል ብሎ የሚያስብ ከሆነ የሚታዘንለት እንጂ የሚቀየሙት አይሆንም። ገና ብዙ ከሀቁ ርቆ ያለ ሰው ነውና ሁሉም ተደርድሮ በሰላም የሀገሪቱ መጻኢ እድል ይወሰን ሲባል አይ ወያኔ ብቻውን መምራት አለበት የሚል ሰው በዚህ ዘመን ሲገኝ ምን አይነት ግምት ሊሰጠው ይችላል? ሀገራችን ለሶስተኛ ጊዜ በውጭና በሀገር አጥፊዎች እጅ ወድቃለች። እና አብይ ወያኔን ለማንገስ የተሰለፉ የድርጅት ካድሬዎች እንጂ የኢትዮጵያን ህዝብ ችግር ፈቺ የመሆን ፍላጎትም ችሎታም የላቸውም። የኢትዮጵያን ሞት ከማፋጠን የተላኩ መልእክተኞች ናቸው። ስለዚህ ህዝብ የተጠናከረ ትግሉን መቀጠል እንጂ በእነሱ ላይ ተማምኖ አይኑን ተጨፍኖ የሚጓዝ ከሆነ ከፊቱ የሚጠብቀው ሊወጣው የማይችልበት ገደል እንደሆነ መገንዘብ አለበት። የአብይ አሽቃባጮች ሀገር ወዳዶች ሳይሆኑ ጥቅም ፈላጊዎች ናቸው። የነ አብይ ስውር ዓላማ ባንድነን መዝሙር በኢትዮጵያ መፈክር ተሸፍኖ መቅረት እንዳልቻለ ያለ ጊዜው ተሻክሎ እነ ጀዋርና እነ በቀለ ገርባ ጋድ ባወጡት የእብሪት ቃልና ደንፋታ ሊታወቅ ይችላል። ከህዝብ የቀላቀላቸው የአብይ መንግስትም ጋሻ ጃግሬ ሆኖ እየተከላከለላቸው እንደሚገኝ እየታየ ነው። ለማንኛውም ኢትዮጵያዊ ሁሉ ሰንዳ በልን ማዘሙ ወቅታዊ ነው። ድል ለኢትዮጵያ ህዝብ እንደሚሆን ትርትር የለው።
ችን በማስከተል የምንሰማው ጽሑፍ የተላለፈው ከ6 ዓመታት በፊት መሆኑን ግንዛቤ በመውሰድ እንድትታደምጡት እንጋብዛለን። አይናፋር ግንባር አጥር የለው ጆሮ
አልተፈል ብሎኝ ያለኝ ወጥካል የደብው ጻፍ እርቴን ጋመር በየታ ካውን ቅሳል ተወካውን ቅሳል ባዝን መጥሰተን መሳቀን አልተውም መሳቀን አልተው አጥፍታን እንጂ ማደን አይገባ
እንዲያው አልፎ አልፎ ፍርስ ፍርስ አድርጎ የሚያስቀል ነገር ባንሰማ ኖሮ የኢትዮጵያ ፖለቲካ ከመቃብር የከዘከዘ ሲያንስም ደባሪ በሐቅ ግን አበሳጭና ተስፋስ ቆራጭ ሆኖ በጨረሰን ነበር። አልፎ አልፎ ግን የሚያስቅ የሚያንከተክት ፖለቲከኛ ብቅልና ችግራችንን ረስተን እንድንስቅ ያደርገናል። የታደለች ሀገር ትዝ ይላችኋል በረከት ስምዖን በ97ቱ ምርጫ አልተሸነፈንም ግን ነፋስ ነው ለተቃዋሚዎች ድምጽ የከመረላቸው ያለው ሳይነጋ ጀምሮ በየምርጫው ጣቢያ ተገትሮ ታግሶ ድምጹን የሰጠው ሚሊዮን ህዝብ ተረሳና የተፈጠረው ነፋስ ከኢሃዴክ ሳጥን ወደ ተቃዋሚዎች ሳጥን የምርጫ ወረቀቶችን ሰርቆ እያናፈሰ ሲያስገባ ተነገረን። ሰውየው የተናገረው የቀልዱን ባለመሆኑ ሳቃችንም በረከተ። መለዚናዊም የሶማሊያን ድንበር ተሻገርን እንጂ መች ወረርን ብሎ ሲገረምና እናምነውም ዘንድ ሲማጠነን መሳቃችን አልቀረም። በየነ ጴጥሮስ ለኢትዮጵያ ፕሬዝዳንትነት ተወዳድሮ ሲወድቅ ኢህአዴግና ዴሞክራሲ ተጣልተዋል ሲል ዶክተር ብርሃኑ ነጋ በእስር ቤት አዎ በዚያ በጉደኛው ከርቸሌ የ600 ገጽ መጽሐፍ ጻፍኩ ማለት ብቻ ሳይሆን የወያኔን ኢዲሞክራሲያዊነት መች እንዳወቀ ሲነግረን አዜብ መስፍን ማዳም መለስ ለልጆቼ ትምህርት ቤት ወጪ ለመክፈል የምቸገር ምስኪን ነኝ ስትለን በሳቅ ፈርሰናል። ምን የማይሰማው ነገር አለ ጆሮ? አይሰማ የለ ጆሮ፣ አይውጥ የለ ጉሮሮ፣ ሙሉ ነሽ ታሰረች አስረኛ ቢሮ ይባል የነበረውን ብዙዎች ታስታውሱ ይሆን? እኔ ምን ቸገረኝ ለህዝቡ ጫጫታ፣ የወሩ ደሞዜ ከመጣ ልደታ ያሉትንስ የፓርላማ አባሎች። ፖለቲካ የሞት ሽረት ጉዳይ መሆኑ ቀርቶ የጡረታ መዝናኛ በባዶ መውገርገሪያና የእነወቁኝ ባዮች መናኸሪያ ከሆነ ጊዜ ጀምሮ ቀልዱ ፈልቷል። ከአመታት በፊት በዋሽንግተን ከተማ የምትወጣ ጋፋት የምትባል ጋዜጣ ቢጤ ነበረች። አሳታሚዋ ጋዜጠኛ ሴት ባይሆኑም የኢሰፓ ካርድ ያላቸው ነበሩ። ከረር ያልኩ ጸረ ወያኔ ብሔረተኛ ነኝ ባይ የነበሩት እኚህ ሴትዮ ዛሬ ጎንደር ተንፈላስተውና ወያኔን ተሸክመው እየኖሩ ያሉ ቢሆኑም ከቀልዱ አንጻር ያፈረሱን ግን አከብራቸዋለሁ ያሏቸውን አሜሪካዊ ጆን ስፔንሰርን ማለት ነው በራሳቸው ስልጣን ሊቀመኳስ ብለው በግብዣና በይፋ ሲሾሙ ነበር። ለሳምንት ያህል ጉድ ብለን በሳቅ ሞትን። ኢሰፓነርስ ግራቀኙንም በወያኔነት ሲከሱ ከርመው አልፎም እባክዎ ረጋ ይበሉ ያላቸውን ሁሉ በጅምላ ትግሬ ወያኔ ብለው ሲያወግዙ ተጠምጠው ዛሬ ያው የሚገኙበት ቦታና ሁኔታ መቼም ማስተዛዘቡ አልቀረም። ሊቀመኳስቸውን ነፍሳቸውን ይማርላቸውና ነርሷ በምን ስልጣን ሾሙኝ አላሉ። የተንፈጨው ዱቄቱን አንቺው ሆኖ ነው መሰል። እንድሪያስ ሸቴ ሻቢያ ስልጣን ከያዘ በኋላ ኢትዮጵያውያንን በስነ ስርዓት ይዞ በፍቅር ሸኘ ሲል ጃልሜዳ ከወደቁት የኤርትራ ተፈናቃዮች ጋር ሆነን ስቀናል። አንድ ተፈናቃይ ነኝ ያሉ ግለሰብ ለአሜሪካ ድምጽ ሬዲዮ አድማጮች መድረክ በላኩት ደብዳቤ ዶክተር እንድሪያስ የተማሩትን ሁሉ አምላክ ያጥፋቦ ብለው የረገሙትንም ስንሰማ የምጸት ሳቅ ስቀናል። አንድ ሰሞን በማን ይሁን ባላውቅም የሱቅ በደረቴ ድርጅቶች የተባሉ ፈልተው ነበር። የአንድ ሰው ድርጅቶች አመራሩም አባሉም አንድ ሰው ይሆንና ስሙ ግን ሞቅ ያለው ድርጅት ይሆነ ሰራዊት በሜዳ ሳይኖራቸው ወያኔን በወረቀት የገደሉት ጥቁር አንበሶች አይነት ላማልኝ በሰማይ አድርገው ያስቀሩን። በእነርሱም ስቀናል። ወያኔ ሊገድለኝ ይፈልጋልና ጠባቂዎች ያጅቡኛሉና በወረቀት መግለጫ የወያኔን ጦር ገፈርሳም ሳይቀር የረፈረፉ ኮሎኔልም ለአንድ ወቅት አስቀው ነበር። አቶ አሰፋ ጫቦስ ትዝ አይሉም? ልደቱስ ጸረ ወያኔ ነኝ ሲል መቼስ ማልጎደል ይሆነ። በቁቤ መጽሐፉን ገና አልተማርኩምና አቶ ለንጮ ቸኩሎ ጎበናይስት እንዳይለኝ በደኖ አድርጉት ብሎ እንዳያዝብኝ። በበኩሌ ፕሮፌሰር መስፍን የሰብአዊ መብት አስከባሪ ኮሚቴ መሰረቱ ሲባልም ከፕሮፌሰር ስቤንሰር ጋር ሆኜ ከት ብዬ ስቄያለሁ። የደርግ መርማሪ ኮሚቴ የነበሩና ለ60ዎቹ መረሸን መካሪ ናቸው ተብለው በመንግስቱ ራሱ የተከሰሱት ሰው የሚታወቁት ባምባገነንነት ሳለ ዴሞክራት ሆነው ሲጨበጭብላቸው መሳቂነት። ዛሬ ያው ኮሚካዛውንት መሆናቸው ከነ ፖለቲካ ክስረታቸው ተጋልጧል። ሚሊዮን ዶላር አለኝ ብሎ የፖለቲካ አቦሉን ሲላንድ ዋሽንግተን ሰው ስቀናል። 00 ብሎ ጸረ ወያኔ ነኝ ብሎ ኤርትራ ድረስም ሄዶ ኡኡ ያለውን ወደል ዘፋኝ ሮጦ ለወያኔ ሲያድር በሳቅ ልንሞት ትንሽ ቀርቶን ነበር። በባዕድ አገር በተለይ የፖለቲካው መድረክ በሳገዳይ ነው። ሰው ከሀገራችን ህዝብ መከራና ስቃይ በተጨባጭ ሩቅ በመሆኑ ተሰማኝ የሚለው ብሶትም ከሩቅ እንደሚታይ ሰዓት ነውና አቃጥ ላይ ፈጭ በግምት ካልሆነ ይባስ ብሎ ወያኔ የሚነፈንሰውን ስኳር ላስ ላስ ለማድረግ እሽቅድምድሙ ስላለ ቃልና ተግባር አልገናኝ ብለው በሳቅ ሊገሉን መሞከራቸው አልቀረም። ታድለናልን በል ባሁኑ ጊዜ ልባችንን እያፈረሱት ካሉት ቀልዶች ውስጥ ደግሞ ያርበኝነት እውቅና ሰነድ ብሎ ግንቦት ሰባት ቡድን የጀመረው ነው። የኛ ሀገር ህዝብ ሞኙ ያርበኝነት መለያው ከባንዳነት መራቅና ለወድ ሀገር መቆም መታገል መስዋዕት መስሎት ሲሰቃይ ተአምር ላፋያችሁ ቆራጣ ሐሙስ ቅረችኝ ባዩ ይህ ቡድን በቅርቡ 2000 ዘጎች እያንዳንዳቸው 500 የአሜሪካ ዶላር ካወጡ ድርጅቱ 1 ሚሊዮን ዶላር ላስ ሊያደርግ ስለሚችል በልዋጩ ያርበኝነት መታወቂያ ሰነድ ላዋጮቹ ይፈታል ብሏል። ወያኔ ቀደም ሲል 500 ዶላር አምጡና ልዩ መታወቂያ ለለግሳችሁ ብሎ በባዕድ ሀገር የሚኖሩትን ሲደልል ነበር። በ500 ዶላር አርበኛ መባልና ማረጋጋጫ ሰነድ ማግኘት አያስቅም። ጫካ ገብቶ ታግሎ ትግል ብሎ ለፍቶ መራራ ስቃይን ተቀብሎ መስዋዕትነትንም ችሎ ነው አርበኝነት እያሉ ያስቸገሩን ላይ ከት ብለን ልንስቅ እድል አግኝተናል። በርግጥ 500 ዶላር 5000 ብር ነውና ድህነት ባጠቃት ሀገራችን ብዙ ሰው አርበኛ ነህ የሚል ሰነድ አያገኝም። ዘንድሮ ግን ትግልና ድርጅት የሀብታሞች ነው ተብሏልና ይህ አስገራሚ አይደለም። በ500 ዶላር አርበኛ ተባሉ ማን ሞቶ አላችሁ በዱር በገደሉ ከት ብላችሁ በሉ ዛሬ ሳቁ። በዚህ ስቀንሳና በቃ ደግሞ በ30 አመት ውስጥ ሁለቴ ድርጅቱን የከዳ ግለሰብ የቀድሞ ጓዶቹን ከፈጁ የቀሽብር ወንጀለኞች መድረክ ብቅ አለና ኦነግ አይናፋር ግንባር ነው ብሎ አንፈራፈረን። የምታት ግንባሮች አይተናል ዛሬም አሉ። ትምክህተኛና ጠባብ ግንባሮችም ሞልተውናል። አይናፋር ግንባር ይህ የመጀመሪያ ከመሆኑ ሌላ በሳቅም እየገደለን ነው። ግንባር አይናፋር ሆነ ሲባል ምን ማለት ነው? ፕሮግራሙን መርሃ ግብሩን ይደብቃል? መሪዎቹ ቅልስልስ ይላሉ? ጠላት የለንም ይላሉ? ጠላታቸው ፊት ጎንበስ ለፈስፈስ ይላሉ? ምንድነው ያስቂኝ ፍጡር? ለመሆኑ ኦነግ አይናፋር ነው? አይኑን ጨፍኖ አንገቱን ደፍቶ ነው አሶሳ ጎጃም ሰፈር ያን ሁሉ ህዝብ የጨረሰው? በደኖ ፍጅት ያካሄደው? ኦነግ ኢትዮጵያዊ አይደለንም? ኦሮሚያ ቀኝ ግዛት ናት ትገንጠል ወዘተ ሲል መቻፈረ? ወይስ ኢትዮጵያዊ ነው ማለቱ ስላነቀው ነው አይናፋር የተባለው? ወይስ ይህን ያለው ግለሰብ ነው አሳፋሪ ፍጡር? መንግስቱ ኃይለ ማርያም ሲመቸው ቀረስለስ አንገት ደፋ ማድረግና ዝምብም አልገደልኩ ማለት ይወድ ነበር። አይናፋርን በለው? አይናፋር 250 ሺህ ሰው በሽብር ይበላል? ስለ አይናፋር ግንባር አዲስ ግኝት ያስጀመጠን ግለሰብ ምስጋና ይግባ ዶክተር እንዳንለው በክህደቱና በዚህ አይነት ቅሌቱ እንጂ በሌላ ዶክተር ሲባል አልሰማንም። ግን የግኝቱ እጹብ ድንቅ ነው። የኦነግ መሪዎች ሰብሰብ ብለው አንገስ ደፋ አድርገው ሲቅለፈለሱ መገመት ችለን በሳቅ ሞትን። የኦነግ መሪ የሆኑት ብዙዎቹ የደርግ ጊዜ ቀበሌተኛና ከፍተኛ ሹሞች ነበሩ። ለንጮለታ ሀገር ወዳድ ድርጅቶችን ትክክለኛ ሲል መቻፈረ? ከሌሎች ኢትዮጵያውያን ጋር ግንኙነታችን በአዳም ልጅነታችን ብቻ ነው ሲል መቻፈረ? መለስ ቪዛ ሰጥቶ እና አዋርዶ ከሀገር ውጡ ሲላቸው ስንት ሺህ የኦነግ አባል ታስሮ ባለበት ሌንጮና ዲማኖጎ በኤርትራው ኃይሌ መርቆሪዎስ አቅራቢነት መለሰን ሲሰናበቱ የነበረውን የመላቀስና አንገት መድፋት ቲያትር ያስታውሰናል። ሌላ ላንዳፍታ በጉዳዩ ሳቅ በማብዛታችን የተናደደ ግለሰብ ስለ አይናፋር ግንባር ከዚሁ ጉዳ አቅራቢ ጋር ያደረገውን ቃለ መጠይቅ ልኮልናል እነሆ። ጥያቄ፣ አቶ ሲቪል መሐንዲስ፣ በመጀመሪያ ለምን ትናንት ጓዶቼ ያሏቸው የነበሩትን ከፈጁና ትናንት ድርጅቴ የሚሉትንም ዛሬ ሊያጠፉ ከተነሱ ሰዎች ጋር ሄደው ቃለ መጠይቅ ሰጡ? መልስ፣ ይህ አይነቱ ዝግነት ነው ተቃውመን የተገለጠለው። ከሁሉም ጋር ለመወያየትና ለመስማማት ዝግጁ ነን። ሲያብራሃ ለንቾለታ የቀሽብር ወንጀለኛ የሚባለው ለኛ ትርጉም የለው ሰፊ ቦርቃቃ ነን change we can ጥያቄ በሉ ይሄን በዚሁ ልተውና ዋናው ጉዳይ ወደ ሆነው ልመለስ ኦነግ በኢትዮጵያዊነት ያምናል ግን አይናፋር ስለሆነ ነው ይሄን የማይለው ያሉት ብዙ ጥያቄ አስነስቷል ምን ይላሉ መልስ ኢትዮጵያዊነን ብለው ያምናሉ ግን ማለቱን ያፍራሉ ጥያቄ ለምን መልስ አይናፋር ስለሆነ ነው አቶ ዳውድ ይርሳ ብዙ ጊዜ በኢትዮጵያን ስብሰባ ሲገኙ አይተሃል ይሄ ማፈር አይደለም ጥያቄ በድረገጻቸው ለምን አይጽፉትም ታዲያ ያበሻን ቅኝ አገዛዝ እንታገላለን ከማለት ይልቅ መልስ አይናፋርነታቸው እኮ ነው ልባቸውን የሚያስደብቃቸው እኛ ከድርጅቱ እንደገነጠል አምባገነኖችን እንታገል አልን እንጂ ወያኔ ጋር መሄድ እንፈልጋለናል የማያፈር እኮ ልቡን ይናገራል ጥያቄ የሆነ ግን ልብ ለማወቅ እንዴት ቻሉ መልስ የትየል ልብ እንዴት አወቅን ተለጣፊነት ይሉታል ሌሎች ሲያሾፉ እኛ ብዙ ምሁሮች ዶክተሮች አሉን እንደ ወያኔ ፕሮፌሰሮች ባይኖሩንም ምንም አንል ደህና ነን ዶክተር ዜሮዎች ቢሉንም ወደ ጥያቄዎች ለመመለስ የኦነግ መሪዎች ውስጥ ወዳጆች አሉን ጥያቄ አይናፋር ድርጅትን በምን ማወቅ እንችላለን መልስ ከስላስታ ሁሌም ህዝብ ጠላት ከመለው ጋር መደራደር ይፈልጋል ኦነግ በለንደን ተደራድሮ ወደ ስልጣን መጥቶ ነበር እኮ ከዚያም በሚስጥር ሁሌም ከኢህአዴግ ተደራድሯል ጥያቄ ሌላስ መልስ የልቡን አያወጣም ይደብቃል ጥያቄ እነስ የታዲያ ኢትዮጵያዊ ሆነናል ሲሉ የልብ አይደለም ማለት ነው መልስ አዎ ጥያቄ ታዲያ ለምን ድጋፍ ሰጣችኋቸው መልስ እንደኛ አይናፋር ስለሆኑ ነው ጥያቄ በመሰረቱ ግን ያቋም ለውጥ የላቸውም ማለት ነው መልስ ሊኖርም ላይኖርም ይችላል ጥያቄ ክፍት ነው መልስ አይመስለኛል ጥያቄ አይመስለኛል መልስ ይመስላል ላይመስልም ጥያቄ እርሶ ደግመው ደጋግመው ድርጅት ሲከዱ ምን ይስማውታል መልስ በተናካይጄ ሞት ለያፋ ካልኩ በኋላ መልሰው አመራር ያደረጉኝ ላይ ስቃለሁ ጥያቄ ዛሬ ታዲያ ሲዬ ቪባ ለንጮናው ነግ ቪባ ሲሉ በቀል ነው መልስ ይመስለኛል ይህን ቃለ መጠይቅ መልሼ መላልሼ ባነብም ያናፋር ግንባር ቆልፎና ምስጥሩ በሚገባ ተረዳኝ ማለት አልቻልኩም ኢትዮጵያዊ አይደለንም ለማለት የደፈሩ ኢትዮጵያዊነን ማለትን ለምን ያፍራሉ እስቲ እናንተም ሳቁን ቆም አድርጉና ስለአይናፋር ግንባር ግንዛቤያችሁን አካፍሉን ያይን ያርበኝነት ሰነድ አይናፋር ግንባር አይናፋር ነፍሰ ገዳይ በሳቅ በፈርስ ይቅርታ አድርጉልኝ አፈረ ደፈረ ገዳይ ገዳይ ጠባብ ጠባብ ገንጣይ ገንጣይ አንጃ አንጃ ባንዳ ባንዳ ነው የማያስቅ ሀቅ በመጨረሻም አይናፋሩ ታምራት ላይኔ ሲለቀቅ አሳሪዎቹን አመስግኖ አስቆናል ደልሎ ላስ ብሎ በስዊስ ባንክ ያለውን 8 ሚሊዮን ሊበላ ይሆን ነገር ሳልሰራናለው ታገተይ ናለው ታገተይ መሳሳት ነው እንጂ ጉዳማይ ተመቸኝ ጉዳማይ ተመቸኝ መሳቅ ዝቃለው ባብ ብስደሰት ባብን ብስደሰት ስለበገጣ ማን አላውቅም ስስት አላውቅም ስስት አላውቅም ስስት አላውቅም ስስት መሳቁን ይስቃል ፍርቴ ይጫረፈ ልቴ ነው በጣሞ እጅግ ያቆረፈ እጅግ ያቆረፈ እጅግ ያቆረፈ መሳቆን ይስቃል ፍርቴ ይጫረፈ
I'm gonna take you out to the beach.